ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 17 ቀን 2010 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በየሳምንቱ እሁድ በሚቀርበው የሳምንቱን ዜና በመንተነትንበት የፍካሪ ዜና እንጀምራለን። በማስከተልም ባሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ ሀተታዎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ከሻቢያ ባለስልጣኖች ጋር ስለ ድንበር ጉዳይ በሚስጥር ለመነጋገር ወደ አሜሪካ ያቀናው ኃይለ ማርያም ደሳለኝ በአሜሪካው የቀድሞ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ኃላፊ ዶናልድ ያማማቶ አገናኝነት ከሻቢያው የውጭ ጉዳይ ሚኒስቴርና ከፖለቲካው ኃላፊ ከየማነ ገብረአብ ጋር መነጋገሩ ሊታወቅ ችሏል። ኃይለ ማርያም ልዑክ ሆኖ የመጣው ለመደራደር ሳይሆን የአልጀርሱን ውሳኔ ወያኔ ተቀበልኩ በማለቱ በስራ ላይ እንዴት እንደሚውልና አያይዞም የወያኔ ወታደሮችና ዜጎች ከተባሉት ቦታዎች እንዴትና መቼ እንደሚለቁ ለመነጋገር ነው። ይህ በእንዲህ እንዳለ የወያኔ አዲሱ ሹም ደግሞ ይህን ብሔራዊ ክደት ሊሸፋፍን በሚስጥር መንገድ ስለ ሰላምና አብሮ መኖር መስበኩን ተያይዞታል ያሉ ክፍሎች የወያኔን የመሬት አሳልፎ መስጠት ውሳኔ ህዝብ ስለተቃወመው ወያኔ ይህ ውሳኔ የአዲሱ ሹምና ጓደኞቹ ነው በሚል በህዝብ ዘንድ ሊያቃጥለውና አልፎም ለመጪው ክስ ሊያመቻቸው እየጣረ ነው ተብሏል። መሬት ለሻቢያ ስጡ ግፊት በያማማቶና አሜሪካ የተደረገ ያለ ሲሆን ጉዳዩ ወያኔዎችን ለሁለት መከፋፈሉም ሊታወቅ ተችሏል። ያማማቶ የወያኔ ወዳጅ ሆኖ በአምባሳደርነት አዲስ አበባ ያገለገለ ሲሆን የ1997 ምርጫ ድምጽ ሲሰረቅና ብዙ ህዝብም በግፍ ሲገደል ከመለስ ዜናዊ ጀርባ የቆመ ጸረ ኢትዮጵያ ግለሰብ ነው ያሉ ክፍሎች ከባድሜና ዛላምበሳ አሌቴና ወዘተ ለሚፈናቀሉ ዜጎች ድጎማ አሜሪካ ታደርጋለች በሚል በመካሄድ ላይ ያለውን የክህደት እንቅስቃሴ ይደግፋል ተብሏል። በተያያዘ ዜና ደግሞ አዲሱ ሹም ግማሽ ባዶ ለሆነ ፓርላማው በረጅሙ ሲለፍፍ አንዴም በሱዳን የተያዘውን የቋራን መሬት ወይም የወልቃይት ጠገዴን ወዘተ የመሬት ጥያቄ የህዝብን ከቤት ዋስጥቶ መሬቱን በወያኔ ማስያዝን በተመለከተ ምንም ሳይናገር ማለፉን ታዛቢዎች ተችተዋል።
ቅዳሜ ሰኔ 16 አዲሱ የወያኔ ጠቅላይ ሚኒስትርን በመደገፍ በጠራው ህዝባዊ ስብሰባ ቦምብ ተወርውሮ በንጹሃን ዜጎች ላይ ጉዳት ማድረሱ ተገለጸ። በዚህ ስብሰባ የአዲስ አበባና እስከ 100 ኪሎ ሜትር ርቀት ድረስ ከሚገኙ ከተሞች ሳይቀር ቅዳሜ ማለዳ ህዝቡ መሰባሰብ ጀምሮ ከተዋቱ 4 ሰዓት አካባቢ መስቀል አደባባይ በሚሊዮኖች በሚቆጠር ህዝብ ጢም ማለቱን ለማወቅም ተችሏል። የተሰበሰበው ህዝብ ይዞ የወጣው ሰንደቅ ዓላማ አረንጓዴ ቢጫ ቀይ ቀለም ያለው ሲሆን ይህን ባንዲራ በአደባባይ ይዞ መገኘት በግ እንደሚያስቀጣ ወያኔ የደነገገውን በመጣስ በአደባባይ ይዞ በመውጣት የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲታይ ከማድረጉ በላይ ባንዲራችን ይሄ ነው የሚል ድምጽን በሰፊው ይስማ ነበር። የቦምብ ፍንዳታው የተከሰተው ንግግር ተደርጎ ከተጠናቀቀ በኋላ ከመሆኑም በላይ የአይን እማኞች ቦምቡ የተወረወረው ከቱሪስት ድርጅት አቅጣጫ መሆኑን አስረድተዋል። አንዲት ራሷን የሳተች የምትመስል ሴት ከፖሊስ መኪና ወርዳ ድጋሚ ቦምብ ለመወርወር ስትቁነጠነጥ ወጣቶች ለፖሊስ ጠቁሞ ማስያዛቸውንና ህዝቡ መኪናዋን በእሳት ማጋየቱን ለማወቅ ተችሏል። ከ80 በላይ ሰዎች በጽኑ የቆሰሉ ሲሆን ወደ 20 የሚጠጉ መለስተኛ ጉዳት ደርሶባቸው በዘውዲቱ በጥቁር አንበሳ በራስ ደስታና በአቤት ሆስፒታሎች እርዳታ እየተደረገላቸው እንደሚገኝ ለማወቅ ተችሏል። የታዙትን ተጠርጣሪዎች የአዲስ አበባው የደህንነት አዛዥ ኃይሌ ኪሮስ በነጻ አሰናብቷቸዋል ተብሏል። በሰርፉ ላይ ልጆች እንጫወት በጣም ከእንግዲህ ወያኔ ተመልሶ አይመጣም የሚልና የተለመደው ወያኔ ሌባ የሚሉ ኃይለ ቃሎች በተደጋጋሚ ይስተጋቡ ነበር። ይህ በህዝብ ላይ አደጋ የማድረሱ እኩይ ድርጊት ሊፈጸም የሚችለው በዋት እንደሆነ ብዙዎች በቁጣ ሲሰነዝሩ መስማት ተችሏል። የፖለቲካ አዋቂዎች እንዲህ የመሰለ በህዝብ ላይ የሚጣል አደጋ ሊገታና ሊቆም የሚችለው በአንድ መንገድ እሱ እስከዛሬ ሲተራ የነበረውን ሁሉንም በኢትዮጵያ ጉዳይ የሚገነባቸው የፖለቲካ የሲቪል የሙያ ወዘተ ድርጅቶችና ስብስቦች ያካተተ የሽግግር መንግስት ሲቋቋም ብቻ መሆኑን በአጽንኦት ያስረዳሉ። የሚቋቋመው የሽግግር መንግስት የወያኔን ፓርላማ ይበትናል፣ በአጠቃላይ የወያኔ ሹማምንትን ያሰናብታል፣ የኢትዮጵያ ህገ መንግስትን አርቅቆ በህዝብ ያጸድቃል። ወያኔ የኢትዮጵያ ህዝብ የፖለቲካ ትግል ለመምታት ያወጣቸውን ህጎች በሙሉ ይሽራል። ከዘር የጸዳ የመከላከያ የፖሊስ የደህንነት የዳኝነት ስርዓት መሰረት ይጥላል። በወያኔዎች የተዘረፈውን የሀገርና የህዝብ ሀብትን ከየተደበቀበት ፈልፍሎ በማውጣት ወደ ባለቤቱ ለኢትዮጵያ ህዝብ ያስረክባል። ሀገርና ህዝብን የገደሉ የወያኔ ሹማምንትን ወንጀል እያሰሰና እየመረመረ ለህግ ያቀርባል። በወያኔ ግፍ የተፈጸመባቸውን እያጠና እንዲቋቋሙ ያደርጋል። ህዝባዊ የምርጫ ስርዓት ይዘረጋል። በመጨረሻም ህዝባዊ ምርጫ ተካሂዶ አብላጫ የህዝብ ድምጽ ላገኘው የፖለቲካ ድርጅት አስረክቦ ስልጣኑን ይለቃል የሚል ሰፊ ማብራሪያ ይህን ዘገባ ላጠናከረው የፍኖተ ዘጋቢ የፖለቲካ አዋቂዎች አስረድተዋል።
በቅርቡ የወያኔ አገዛዝ የአልጀርስን ውሳኔ ተቀብያለሁ በሚል የኢትዮጵያን ግዛት ለሻዕቢያ ለመስጠት መወሰኑ ጠቀሜታው ለኢትዮጵያ ሳይሆን ለሻዕቢያ ነው ያሉ ክፍሎች በቀዳሚው የአዲስ አበባው ሰልፍ ላይ ቦምብ መፈንዳቱን ሻዕቢያ ከመቀጽበት ማውገዙ የሻዕቢያን የስልት እንቅስቃሴ ያመለክታል ሲሉ ጠቁመዋል። በኢትዮጵያ የመጀመሪያው ትልቅ የሰላም ሰልፍ ብሎ የሹሙን ድጋፍ ሰልፍ ያወደሰው ሻዕቢያ በአዲስ ሹምና በወያኔ መስራቾች መካከል ያለውን ልዩነት አስፍቶ ወያኔን ነጥሎ ሊያስጠቃ እቅዱን ሸርቦ ማካሄድ ጀምሯል ተብሏል። ኢሳይያስ የከረመውን የመፋጠጥ ሁኔታ በመጠቀም ወጣቱን ሳዋ እያስገባና በማያባራ ደረጃ ጉልበቱን እየበዘበዘው የቆየ በመሆኑ ያሰፈነው አምባገነንነት ማጠየቂያ የሆነው የሰላም መጥፋት ሁኔታ መወገዱን በጣም የሚፈልገው አይደለም ተብሏል። ቢሆንም የፈለገውና አልፎም ያልጠየቀውን መሬት ማግኘቱን የማይጠላ ከመሆኑ ባሻገር በሰላም ስም የምዕራቡን የገንዘብና የኢኮኖሚ እርዳታ አለምንም ገደብና ማዕቀብ ሊያገኝ መቻሉም ተጠቁሟል። ወያኔም ሻዕቢያም በየሀገራቸው የሚያስተናግዷቸውን ተቃዋሚ ቡድኖች ማባረርም ይጠበቅባቸዋል ያሉ የፖለቲካ ተንታኞች ሱዳን ማንኛቸውንም እንደማትቀበል ከወዲሁ ግልጽ አድርጋለች ብለዋል። ወያኔ የሀገራችንን መሬት አዲሱ ሹም አሳልፎ ሰጠብን በሚል ውግዘት ማሰማቱን ቀጥሏልም ተብሏል።
ላለፉት 27 አመታት አዲስ አበባ ምንገኘው የኢጣሊያን ኤምባሲ ውስጥ ተሸሽጎ የነበሩ የቀድሞ የደርግ ባለስልጣኖች ብራኑ ባየና አዲስ ተላ በቅርብ ቀን ውስጥ የሚለቀቁ መሆናቸው የዜና ምንጮችም ገለጹ። ደርግ ሲወድቅ ሸሽተው በዚምባብዌ ተጠልለው የነበሩ የደርግ ባለስልጣኖች አራት የነበሩ ሲሆን ኃይሉ ይመኑ ራሱን በራሱ በማጥፋቱ ተስፋዬ ገብረ ኪዳን ደግሞ በጓደኛው በብራኑ ባየ መገደሉ ይታወቃል። በጣሊያን ኤምባሲ ውስጥ ለ15 አመታት ከቆዩ በኋላ በደርግ ጊዜ ለተካሄደው ከፍተኛ ጭፍጨፋ ግድያ የሞት ቁጣት የተበየነባቸው መሆኑም የሚታወስ ነው። የወያኔ አርነት ትግራይ አገዛዝ ከፍተኛ ግድያና ጭፍጨፋ በማካሄድ ለተፈረደባቸው የደርግ ባለስልጣኖች ምህረት ከለገሰ ያለፉት 27 አመታት አስሮ በየእስር ቤቱ የሚያሰቃያቸውንም ሆነ መዳረሻቸው እንዲጠፋ ያደረጉትን ጨምሮ ሌሎች ከ40 ሺህ በላይ የሚሆኑ የፖለቲካ እስረኞች ለመፍታት ፈቃደኛ ለመሆኑ እየታየ ነው። በዚህ አጋጣሚ በህዝባዊ ወያኔ አርነት ትግራይ ተይዘው 27 አመት በጉድጓድ ያሉ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራር አባላት ለጸጋዬ ደፍተራው፣ ይስሐቅ ደብረጽዮን፣ በለጠ አምሃ እና ሌሎችም እንዲሁም ከአዲስ አበባ ተይዛ እስካሁን መዳረሻው የጠፋው አበራሽ ትፍታ የሚል ጥያቄ በሁሉም ዜጎች መነሳት አለበትም ተብሏል።
የኢትዮጵያን የፖለቲካ ሁኔታ የሚከታተሉ ክፍሎች እስካሁን ባለው ሂደት ወያኔና አሜሪካ አሸናፊነትን እያገኙ ነው ሲሉ ድምዳሜያቸውን አሰምተዋል። ቀስ በቀስ የመጣ የአሜሪካ መፈንቅል ሲሉ የአዲሱን ሹም ለስልጣን መብቃት የገለጹት እነዚህ ክፍሎች የህዝብ ትግል በብዙ ቦታዎች መብረዱና መቆሙ፣ የህዝብ ትኩረት ከትግሉ ላይ ተነስቶ ወደ አዲሱ ሹም ላይ መሆኑ ሁሉ ለወያኔ እንዳገዛዝ የሚያመቸው ነው ከማለታቸው አልፈው ዋና ጥያቄ የነበረውን የሁሉን አቀፍ የሽግግር ሂደት ጥያቄ ማምከኑ ለአገዛዙ ድን ነው ሲሉ ጫና ሰጥተው አቅርበዋል። የተወሰኑ ድርጅቶች በህብረትና በጋራ ሁሉን አቀፍ የሽግግር ሂደት መጠየቅን ትተው በየግላቸው ከወያኔ ጎን ሊቆሙ ወስነው መገኘታቸው ለጋራው ጥረት እንቅፋትና ሽንፈትም ሊባል የሚችል ነው ተብሏል። ሁሉም እስረኛ ሳይፈታና የሁሉን አቀፍ ሽግግር አስፈላጊነት እንኳን ሳይታመንበት ብዙ ቡድኖች ካገዛዙ ጎን ለመሰነፍ መነሳታቸው የህዝቡን የትግል ጎራ የሚጎዳ ነው በሚል ያወገዙ ክፍሎች አዲሱ ሹም የሃዲግ ጠቅላይ ሚኒስቴርና የወያኔ ህገ መንግስት አስከባሪ ከመሆኑ ባሻገር ስልጣን ይገባኛል ባይነውና ለህዝብ ውሳኔና ምርጫ መመቻቸት የሚስማማ አይሆንም ብለዋል። የአሜሪካኖች ወያኔን ጠግኖ ማስቀጠል ውጥን ሙሉ በሙሉ ተሳካ ባይባልም ወደፊት እየሄደ ነው ሲሉ ታዛቢዎች ጠቁመዋል። የስራት ለውጥ ጠያቂው የህዝብ ትግል እስከተዳከመና እስከቆመ ድረስ ውሎ አድሮ ድሉ ለወያኔና ለአሜሪካ ይሆናልም ብለዋል።
የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴው ባወጣው መግለጫ ወያኔ ወደ 280 ታግደው የነበሩ ድረገጾችን ነጻ አደረኩም ቢልም አሁንም ቢሆን የኢህአፓና ከዚህ ድርጅት ጋር ንክኪ አላቸው ያላቸውን ድረገጾችን እንዳገደ ነው ማጋልጧል። በድረገጾች አፈና ዋናው ሚና ሲጫወት የነበረው አዲሱ ሹም ራሱ መሆኑን የጠቀሰው ኮሚቴ እስረኛ ተለቀቀ ቢባልም አንድም ኢህአፓ ተብሎ የታሰረ አለመፈታቱን ገልጿል። 28 ዓመታት በወያኔ እስር ቤት የታገቱና የሚሰቃዩ የኢህአፓ አባላት እንዳሉ እናስታውስ ያለው ኮሚቴ ሁሉም የፖለቲካ እስረኞች እንዲፈቱ ትግል ይቀጥል ከማለቱ ባሻገር ዛሬም የሰብአዊ መብት ጥሰት ያልቆመ በመሆኑ የህዝብ መብት ይከበር የሚለው ትግል ተፋፍሞ መቀጠል ይገባዋል ሲልም አሳስበዋል። የራሱ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ድረ ገጽ ወይም ዌብሳይት አሁንም እንደተዘጋ መሆኑን ኮሚቴው አጋልጧል።
ሰኞ ሰኔ 11 ቀን 2010 ዓመተ ምህረት አብይ አህመድ በወያኔው ፓርላማ ተገኝቶ በተለያዩ ጉዳዮች ላይ ማብራሪያ ከመስጠቱም በላይ በተወሰኑ የፓርላማው አባላት የተጠየቁትን ጥያቄዎች መልሷል። በዚህም ከሁለት ሰዓት ተኩል በላይ በፈጀ ሰፊ ማብራሪያ በርካታ ጉዳዮች የተነሱ ሲሆን አገሪቱ ስላለችበት የኢኮኖሚ ሁኔታ፣ ስለ አልጀርስ ስምምነት፣ በተለያዩ አካባቢዎች ስለሚካሄዱ ግጭቶች እንዲሁም ስለ ሽብርና የእስረኛ መለቀቅ ጉዳይ ማብራሪያ ተሰጥቶባቸዋል።
የኢኮኖሚ ጉዳይን አስመልክቶ የአገሪቱ የኢኮኖሚ እድገት ነጠላ አሃዝ ሆኖ የዋጋ ግሽበት ግን በጥምራት እያደገ መሄዱን የእርሻ ምርት በድርቅ ሳቢያ መጎዳቱንና የኢንዱስትሪ ምርት አርኪ አለመሆኑን እንዲሁም እየተቆለለ የመጣውን የውጭ ዕዳ ለመክፈል አስቸጋሪ ሁኔታ መፈጠሩን አምኖ ገልጿል። በመንግስት ይዞታ ስር ያሉት ተቋማት በሙሉ ወይም በከፊል ወደ ግል ይዞታ እንዲዛወሩ የተደረገውም ውሳኔ አንድም የውጭ ምንዛሬ ለማግኘት ሌላም የገበያ ኢኮኖሚውን ለማስፋት ነው ብሏል። የአልጀርስን ስምምነት አስመልክቶ ከዚህ በፊት ይኸው ፓርላማ የወሰነበት እንጂ አዲስ ውሳኔ እንዳልሆነ ገልጾ ለሰላም ቅድሚያ በመስጠት በአሁኑ ወቅት ተግባራዊ እንዲሆን ተወስኗል ብሏል። በየቦታው ብሔርንና ጎሳን መሰረት በማድረግ የተነሳውን ግጭት አስመልክቶ ይህ ጉዳይ በሁሉም አካባቢዎች መኖራቸውን አምኖ በጉዳዩ ላይ ጥናት የሚያደርግ አቋቁሞ መሰረታዊ መፍትሄ ማግኘት ያስፈልጋል ብሏል። የሽብርተኛነት የጸረ ሙስና ህጉን ተግባራዊ አላደረክም በሚል ከአንዲት የምክር ቤት አባል ለቀረበለት ጥያቄ በሰጠው መልስ ውስጥ ህገ መንግስቱ የመከላከያና የደህንነት ተቋማት ከፓርቲ ገለልተኛ እንዲሆኑ ቢያስገድድም በመሬት ላይ ያለው እውነታ ሌላ ነው ካለ በኋላ መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ ተግባር ነበር በማለት የወታደሩና የጸጥታው ተቋም በሽብርተኛነት የሚጠየቁ መሆናቸውን በመግለጽ ሲወነጅል የወያኔ ባለስልጣኖች በኃላፊነት ሊጠየቁ እንደሚችሉና መታሰር እንደነበረባቸውም ገልጿል። ይህ ማብራሪያ የወያኔ ነባር ባለስልጣኖችን ሊያስቆጣና ሊያስደነግጥ እንደሚችልም ይገመታል።
በምዕራብ ጉጂና በገዲዮ ዞኖች መካከል ተፈጥሮ በነበረው ግጭት ምክንያት ወደ 700 ሺህ ዜጎች የተፈናቀሉ መሆናቸውን የተባበሩት መንግስታት ድርጅት ካሰራጨው ሳምንታዊ ዘገባ ማወቅ ተችሏል። ዘገባው ባካተተው መረጃ መሰረት ከጉጂ ዞን 527263 ዜጎች የተፈናቀሉ ሲሆን 170 ሺህ የሚሆኑ ዜጎች ደግሞ ከገዲዮ መፈናቀላቸው ተገልጿል። ካለፈው ሚያዝያ ወር ጀምሮ ሲቀጣጠል የቆየውን ግጭት ለማብረድ በአካባቢው የጸጥታ ኃይሎች ቢሰማሩም እስካሁን ችግሩ የቀጠለ መሆኑ ተዘግቧል። የተባበሩት መንግስታት ድርጅት ዘገባ ከዓለም አቀፍ ደረጃ ሆነ ከአገር ውስጥ የደረሰው እርዳታ በቂ እንዳልሆነ ገልጾ አስከፊ ሁኔታ እንዳይከተል አስፈላጊው ርብርብ መደረግ አለበትም ብሏል።
ከምዕራብ ጉጂ የተፈናቀሉ የጌዲዮ ተወላጆች እየተደረገላቸው የሚገኘው እርዳታ በቂ ባለመሆኑ በረሃብ እየተሰቃዩ መሆናቸው ተሰምቷል። በተለያዩ መጠለያዎች ውስጥ ተለለው የሚገኙ እነዚህ ተፈናቃዮች ከምግብ ባለፈ በቂ የሌሊት አልባሳትና መድኃኒትም እንደሌላቸው መረዳት ተችሏል። ይህ በእንዲህ እንዳለ የዋሳ ከተማ አሁንም ሙሉ በሙሉ እንቅስቃሴ አለመጀመሩ የታወቀ ሲሆን ነዋሪዎቿ በተፈጸመው ከሊና በላይ በሆነው ጭፍጨፋ አጠቃላይ የከተማዋ ድባብ ጥቁር ደምና እንደጣለበት ከአካባቢው ከደረሰን መረጃ ተገንዝበናል። የወልቂጤ ከተማም የተለመደው እንቅስቃሴውን መጀመር አለመቻሏ ታውቋል።
የተባበሩት መንግስታት የእርዳታ ማስተባበሪያ ተቋም በቅርቡ ባወጣው ዘገባ በኦሮሚያና በሶማሊያ ወሰኖች አካባቢ የተፈናቀሉት ዜጎች ቁጥር 1 ሚሊዮን 100 ሺህ መጠጋቱን አስታውቋል። ይህ አሃዝ ከ2004 ዓመተ ምህረት ጀምሮ የተፈናቀሉትን የሚያጠቃልል ቢሆንም አብዛኞቹ ከመስከረም 2010 ጀምሮ የተፈናቀሉ መሆናቸውን ገልጿል። በርካታ ተፈናቃዮች ከኦሮሞና ከሶማሊያ አካባቢዎች በ601 መጠለያ ጣቢያዎች እርዳታ እየተደረገላቸው ሲሆን ከተለያዩ ቦታዎች የመጡ ተፈናቃዮች በተለያዩ ተዘዋዋሪ መጠለያዎች ውስጥ እንደተቀመጡ ዘገባው ይገልጻል። በግንቦት 2010 ዓመተ ምህረት ሞያሌ ውስጥ በቦራንና በጌሬ ብሔረሰቦች መካከል በተነሳው ግጭት 93807 ግለሰቦች የተፈናቀሉ መሆናቸው ተነግሯል። ከተፈናቀሉት መካከል 3702 የሚሆኑ ህፃናት መሆናቸውም ታውቋል። በየመጠለያ ጣቢያው በአጠቃላይ የምግብ እጥረት፣ የመጠለያ ችግር፣ የጤንነት የመጸዳጃ አገልግሎት አለመሟላት እንዲሁም ያልሚ ምግቦች እጥረት ይታያል። ወያሌ አካባቢ ያለው የጸጥታ ችግርም እርዳታውን ለተጠቃሚዎች ለማድረግ እንቅፋት ሆኗልም ተብሏል። ከላይ ከተጠቀሰው ሌላ በጉጂና በጌዲዮ ብሔረሰቦች መካከል ከሚያዝያ ወር ጀምሮ በሚካሄድ ግጭት ከ700,000 ሰዎች በላይ መፈናቀላቸው ተገልጿል።
የአሜሪካ መንግስት ከተባበሩት መንግስታት የሰብአዊ መብት ካውንስል ስብስብ ወጣው ማለት በብዙዎች ዘንድ ውግዘት እንዳስከተለበት ተደመጠ። መቀመጫው በጄኔቫ ስዊዘርላንድ የሆነው ይህ የሰብአዊ መብት ካውንስል በተደጋጋሚ የአሜሪካ ወዳጅ የሆኑ መብት የሚጥሱ መንግስታትን ሲያወግዝ መቆየቱ የሚታወስ ሲሆን በዚሁ ተቋም ስብሰባ የያፓ ተጠሪ በመገኘት የደርግንም የወያኔንም የመብት ጥሰት ሲያጋልጥ መቆየቱ የሚታወስ ነው ተብሏል። አሜሪካ ካውንስሉ አባልነቷን ሰርዛ ያወጣችው የሰብአዊ መብት ካውንስሉ እስራኤል በቅርቡ በጋዛ በፍልስጤም ህዝብ ላይ ያደረሰችውን ፍጅት በማውገዙ ለምን እስራኤል ትነካለች በሚል ነው በሚል ታዛቢዎች አጋልጧል። የአሜሪካ መንግስት ከእስራኤል ጋር አብሮ ለጋዛ ግድያ ተጠያቂ ፍልስጤሞች ናቸው ብሎ ሊወነጅል ያደረገውን ጥረት ካውንስሉ አጣጥሎበታል። የመለስ ዜናዊ አገዛዝ ይጋለጥ በነበረበት ወቅት የአሜሪካ ተወካይ ከዘረኛው አገዛዝ ጎን ይቆም እንደነበርም የተጠቀሱት ክፍሎች በአለም አቀፍ መድረኮች የመብት ጥሰትን በተመለከተ አሜሪካ ከብዙሃኑ እየተነጠለችና ውግዘትም እየደረሰባት ነው ተብሏል።
ባለፈው አመት በኦሮሞና በሶማሌ ተወላጆች መካከል በተለያዩ ቦታዎች በተከሰቱ ግጭቶች የተፈናቀሉ በመቶ ሺህ የሚቆጠሩ ዜጎች አሁንም አስቸጋሪ ሁኔታ በመጠለያ ካምፖች ውስጥ እየተሰቃዩ መሆናቸውን የወያኔ ፌደራልና የአርብቶ አደር ሚኒስቴር ፓርላማ ከሰጠው ዘገባ መረዳት ተችሏል። እስካሁን ከተፈናቀሉት ከ1 ሚሊዮን በላይ ከሚገመቱ ዜጎች መካከል ወደ ቀድሞ ቀያቸው የተመለሱ 277,000 ብቻ መሆናቸው የተጠቀሰ ሲሆን በተለያዩ ቦታዎች 15,000 ቤቶች እየተገነቡ መሆናቸውም ተገልጿል። የመልሶ ማቋቋም ስራው በጣም አዝጋሚ በመሆኑ ከ700,000 በላይ የሚሆኑ ዜጎች አስቸጋሪ በሆነ ሁኔታ አሁንም በመጠለያ ካምፖች ውስጥ የሚኖሩ መሆናቸው ተጠቅሷል። እሁድ ግንቦት 10 ቀን በሃምኒ ሆቴል ውስጥ ወያኔ ባለስልጣኖችና ሌሎች የትግራይ ምሁራን ባካሄዱት ስብሰባ ላይ የወያኔው መሪው ደብረጽዮን ኤፈርት የተባለው የወያኔው ዝርፋ ድርጅት ለግል ባለሀብቶች አክሲዮን የሚሸጥ መሆኑን ገልጿል። ከቅርብ ጊዜ ወዲህ በኢትዮጵያ ህዝብ አንጥሮ ሀብት የተመሰረተውና በእንዳውመንት ስም በርካታ ሀብትን በመዝረፍ እየተንቀሳቀሰ ያለው ኤፈርት የሚባለው ግዙፍ ድርጅት ተወርሶ በመንግስት ቁጥጥር ስር መሆን አለበት የሚለው እንቅስቃሴ እየበረታ መምጣቱ ይታወቃል። የወያኔ አገዛዝ ለአመታት የትግራይ ህዝብ አንጥሮ ሀብት ነው በማለት ሲያንቀሳቅሰው የነበረውን ይህን ድርጅት በአሁኑ ወቅት አክሲዮን ለመሸጥ ያቀደበት ዋናው ምክንያት ለይምሰል የተወሰነ ይዞታውን በግል ባለሀብቶች እጅ አድርጎ ወደፊት ሊመጣ የሚችለው የውርስን አደጋ ለመከላከል ነው ተብሏል። ካፒታሉ ከ3 ቢሊዮን ዶላር በላይ የሚገመተው ኤፈርት ገና ከመነሻው ከአክሱም ባንክ በተዘረፈና ለረሃብተኞች ከተሰጠ ገንዘብ ላይ በተሰረጠ ገንዘብ የተቋቋመ ሲሆን በአንድ ወቅት የወያኔ ባለስልጣኖች ከጤና ጥበቃ ሚኒስቴር ለተቋሙ እንዲሰጥ ያደረጉት 17 ሚሊዮን ብር እና እንዲሁም ተቋሙ ከባንክ ተበድሮ ያስቀረው 1.7 ቢሊዮን ዶላር ብድር ለአብነት ሊጠቀሱ የሚችሉ ናቸው።
የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
ከብት ነገ ምራፋገን ከየት ከበታ ያራ
የግቦቻችን ቀደም ተከተል የሂደቱ ጋሬጣዎች አዲሱ ሹም የሚያስማው ህዝባዊ ዲስኩር አክራሪ ወያኔዎችን ቀልብ እየሳበ ያለው ለበጎ አለመሆኑ እየታየ ነው። እያለፈ ያለውን የሁኔታውን ቀይ መስመር ወያኔ በአርቢትሮነት እስካለ ድረስ የሚጎዳው መስሎ እስከታየው ድረስ ባጭሩ የሚቀጨው ለመሆኑ በእኛ በኩል ቅንጣትም ጥርጣሬ የለንም። ይህን የምንለው ወያኔን ለረጅም ዓመታት ስለምናውቀውና አሰራሩና አስተሳሰቡንም ስለምንረዳ ነው። በዚህ ላይ ስህተተኞች ብንሆን ደስተኞች ነን። ቀናውን ክስተት መጥፎ ለማለት ፍላጎትም የለንምና በሂደቱ የተወሰነ ጨለምተኛነት ያሳየን ለመሰላቸው ቀደምም እንዳልነው መቅደም ያለባቸውና መሟላት የሚገባቸው ከግባል ደረሱበት የወያኔ ባለስልጣንነት ካልተዳከመና ካልተወገደ ቀና ውጤትን መጠበቁ ከንቱ ልፋት መሆኑ እንደማይቀር በመረዳታችን ነው። ይህን ስንል የራሳችን ግምጋሜ ላይ ብቻ ተመስርተን ሳይሆን ሹሙ ራሱ ከዲስኩሩ ባሻገር ሐቁን መገንዘብ ተገዶ መናገር ከተገደደውም ነው። ገና እኮ ስልጣን የለንም ሲል በአፍሪካ ላገኛቸው ዜጎች ተናግሯል። ዛሬ ራሱ የራሱን ካቢኔ ለመሾምም ስልጣን የለኝም ሲል አምኗል። ቀደም ስንል የፖለቲካ ስልጣን ባለቤትነትን ያነሳነው አለ ምክንያት አይደለም። የፖለቲካው ሐቅ በባዶ ቃል ምርቃናን አይፈቅድልንም። የፖለቲካው ሐቅ ከስሜታዊና ህዝበኛ ልፈፋ በስተጀርባ ማን በተጨባጭ አዛዥ ናዛዥ መሆኑን ማወቅ የግድ ነው ይለናል። በፖለቲካ ኪስ የማይቀደው ዝርዝር ይህ ነው። ማን ነው ባለስልጣን? ማን ነው አስመስሎና መስሎት የሚውገረገረው ሳይሆን ማን ነው በተጨባጭ አገሪቷን የሚቆጣጠር? ለዚህ የሚሰጠው መልስ የነገን ሁኔታ ይጠቁመናል። ከግለሰብ ወይም ቡድን ስሜትና ፍላጎት ውጭ ሐቁን ያሳየናል። በደርግ ጊዜ ስልጣን የተካፈሉ የመሰላቸው ባንዳዎች ሰበር ሰካብለውብን ነበር ግን ስልጣን የነበረችው በፋሽስት መኮንኖች እጅ ነበርና ህልማቸው ቅዠት ሆኖ በታጋዮች ላይ ያደረሱት ሽብርና ጥቃት የራሳቸው መጣ ሆነ። ዛሬ ታሪክን ቀልብሰው ሊጽፉ ቢከችሉም ጸረ ህዝብ ኃይሎችን ደግፈውና ረድተው በህዝብ ላይ መከራና ማዓት ማምጣታቸውን የማያውቅ ዜጋ የለም ማለትም እንችላለን። ፖለቲካ በገዋ ላይ የሚካሄድ ጨዋታ አይደለም። በተጨባጩ ሁኔታ መሰረት የሚያዝ ነው። ከምኞትም መድረክ የሚወሰን እንዳልሆነ እናውቃለን። ቢሆንማ ቢቀናንማ ተስፋለን አይነት ንግግሮችም ቦታም ይኖራቸው አይደሉም። አይናችንን ክፍትፍት አድርገን ስናይ ውስብስብ የመሰለው የኢትዮጵያ የፖለቲካ ሁኔታ ግልጥልጥ ብሎ የሚታየን ይሆናል። ስልጣን አሁንም በወያኔ እጅ ናት። ይህ ነው የተጋረጠብን አደጋ። የህዝባችን አመጽና መስዋዕትነት ወያኔን ወደ ከባድ ቀውስ ከቷል። ይህ መሰረታዊና መጨበጥ ያለበት ሀቅ ነው። የህዝብ ትግል ዋናው ግብ የወያኔ ስርዓት ማክተም ማስወገድና ሁሉን አገር ወዳድ ኃይሎች ያቀፈ የሽግግር ሂደት እውን ለማድረግ ነው። የወያኔን ጉልቻ ለመቀያየር የተሰዋ ማንም የለም። ወያኔን ከውድቀቱ ለማዳን ዋናው አዛዡ አሜሪካ መጣር ከጀመረ አመታት አልፈዋል። የተደረጉትን የሚስጥር ውይይቶችና የተሸረቡትን ሴራዎች በጊዜው በዝርዝር ጠቁመንም ተችተናል። ትግላችንን ባጭሩ ለማስቆም እየተንቀሳቀሱ ነው ስንልም ማሳሰቢያ ደጋግመን አስደምጠናል። አዲሱ ሹም አመነ አላመነ ወያኔን ከህዝባዊ አመጽ ያድናል ተብሎ በአሜሪካኖች የቀረበ የነሱ መፍትሄ ነው። አሜሪካ የትግሬ የበላይነት አገዛዝ ተሸርሽሮና ሌሎችንም አቅፎ አሳትፎ አገር ወዳድ ሽግግር ሳይሆን የወያኔን የበላይነት የተጠበቀ የቡችሎቻቸው ሽግሽግ ይፈልጋሉ። አዲሱ ሹም ድርጅቶችን ነጣጥሎ እነ ሌንጮ አይነቶችን ውዳቂና ወንጀለኛ ኢምንቶች በቀድሚያ ሊሰበስብ የጣራውም በዚህ መንፈስ ነው። ይህንንም ጥሩ አካሄድ አለመሆኑን ለመንገር ጠረናል። አዲሱ ሹም ወያኔ ከሰጠውና ይከተላል ካለው ሚና ወጣ ብሎ ምናልባትም በተጨባጭ ተታሎ የወያኔን ቁንጮዎች ማጋለጥና ማውገዝ መያያዙ በአንድ በኩል ህዝብን ሲያስደስት ወያኔን አክራሪ ወያኔዎችን የስልጣን ባለቤቶችን ግን ማስቆጣቱ አልቀረም። ይህ ሰው ጠገበ የሚለው በተደጋጋሚ እየተሰማ ነው። በህልም ዓለም የሚዋዥቁ መቀበል ቢያዳግታቸውም ተጨባጭ የፖለቲካ ድጋፍና መከታ ዛሬ አድርባዩ ምሁሮች በየአቅጣጫው የሚያሰሙት አይደለም። ሺዎች ስብሰባ ስለመጡና የድጋፍ ጩኸት ስላሰሙ ተጨባጭ ተከላካይ ድጋፍ ተገኘ ማለት አይደለም። ሺዎች ተሰብስበው ክፉ ቀን ሲመጣ ሲተኑ ብዙ ጊዜ አይተናል። የኢዲያቅ የቅንጅት ህብረትን ተመክሮ ያጤኗል። አዲሱን ሹም ሙሴ ብሎ ያደነቀው ብዕራቸው የሰውየው ታላቅ ስህተቶች ብሎ ለመክተብ በዝግጅት ላይ ነው ብንል ማጋነን አይሆንም። የአክራሪ ወያኔዎችን በስልጣን የመባጀት ጥረት እንዴት ማቸነፍ እንችላለን? ለዚህስ ትግል ህዝብ ነው ወይስ ግለሰብ አስተማማኝ የሚሆነው? ይህን ለመመለስ ነው የህዝብ ጥያቄዎችን ምላሽ ለመስጠት ቅድሚያ መስጠት ወሳኝ ነው ስንል የተደመጥ ነው። ሁሉንም የፖለቲካ እስረኞች መፍታት፣ ጸረ ህዝብ አዋጆችን መሻር ያስፈልጋል። አዲሱ ሹም ይቅርታን ሰጣለን ግን ምህረት ሰጪ ፓርላማ ነው የወያኔ ፓርላማ ማለቱ ነው። ስለዚህም ምህረት ያላገኙ ዳግም ሊከሰሱ ይችላሉ ያለው መቼም ለሚደረገው ጥሪ አውንታዊ ይዘት ያለው አይደለም። ማን ነው ለማን ምህረት የሚሰጠው? በወያኔ ታስረው ይህ ነው የማይባል ግብረስየል የተቀበሉት ዜጎች ወያኔን መክሰስ መቻል አለባቸው እንጂ በወያኔ ፓርላማ ዳግም ሊከሰሱ የሚጠበቅ አይደለም። በሚቀጥሉት ሰልፎች ወያኔ ለፍርድ ይቅረብ፣ ለፈጸመብን ግብረስየል ካሳ ይክፈል፣ ግብረስየል ፈጻሚዎች ጭራቆች ለፍርድ ይቅረቡ የሚሉ መፈክሮች መያዝ አለባቸው። የህዝብ ቤቶች እየፈረሱ ለወያኔ ባለሀብቶች እየተሰጡ ናቸው መሬቶቹ። ይህ ዓለምንም ወዲያ ወዲህ በህግ መቆም አለበት። حزبن كبيتو كمريتو مفناك الياكتم مبالا اللبت هدي سوشون بزيلاي زمتا مرتو يجنيال والكايت تغدي قارا سكوتا سلمت وزتا من نو زمتاو تنكرا بعد منا زالان بسا عدي روب مريتو تشل شعبيا لستونو يهن مكاوم اتبياوي قداجنو عدي سوشومم يهوساني ويانينجي ينايد اللمبلو لقين اتبقال ويعني كاتانا سسبت سيران ناوت مد موتات تفلقا بوياني اقراري ناسلتان بيازو بودن لاي زما شوكة جمبرة مكلاكيان بكدميا مازدقا جتو يمي مكرنو كبرو دلق او يوياني اقراري ناسلتان بالبي توج كنتاتم يمي اصاسبات شو ايهونم باسفلاقيو كالن ناقزي عادبتو قويتو اسفلاقيون يعفنا ارمجالي وسجو بمازدقا جت لاي ناتشو يهن انديت مقاقام ايشالا ليميلون ما تينو والساينو يمكلاكالو ارمجام كلونا كفي شققر هيداتن اون لما درقنجي تنقرت اللين بايقر لسابن بسلتال لما سيام عالمونوم متاوك اينور بطال عديسو شون بو ياني لاي قلسي جن كابوتاو لما الكاكوين بانس عمرچا يهزبو الساني لما كابل مزاقاجت مسمامات اللبتنجي يمنقس نقرت اللين للان اي تبكم حزب باينك يمرت على مالتهم انفلق اللن بچب چباو دمكت تغفافتو يمي بوسداكو عملي اسكتل يمي چلون تساراري رمجا كواديهو ماتينو تقلت لستتو يمي قباونو مالتنو يوياني اقزاز الشباري نتغال طوال ترغال طوال حزب يعوكاونو قل يراسا چو سو ما قالتو تقامينو ويان اللي ما سوغد بمنا درقو يالتقوارتا تغل اقار دقا في يميونو تنهلو ما ببرتاتات يقباتشنا قالنو ياقزازو المسارات اسكشر الشارو درس بمن نفلقو درجان نايزت بايهونم السيو ان لا تشوالن نقا اندمي تبقو وياني يجب ترسونا قدتو تقات تجمر زاري چوب برقاچو هلو قرطو لكواقوام ينسايهون ملسون لماوك بزوغي زايفة جم هونم عرونم جن كواليهو ايهونم منتطو ايهونا اللن تقبلو مزدقاجتو اسفل لاغينو اسكم منوكو وياني منم يباهري لوت على درقم زاري با امريكا قفيت كاديسو شوم جن قومن يميلو تتاكيت وياني وچهاتك انيا لوت يمي متاكوهن زرق هلوغوامي تاكسالن دميهون باتشو بولك ايت وزتا قدائلاي ايتنا اتشوال وياني بسلام بچوانت سلطان لكو بلو بونجاليم كتوين وزاتا ليل يمي تبقو كاللو زاريم سلوياني ما ننت منم منم جنزابي يليل لاتشو بچا ناتشو سلام النار كان سباكيوش لوياني يمي مكونجي كتشباج هوني تاقار يتزامد وايدرلوم وياني اينو ياي قلبتو الناسل تانو يالو انديهو بوتاون يمي لك ايدرلم يتنكبت اواجنا هقمن قستيلم مستنى بميل تقاطع المتابتم يه ايكونومي يزتو چون لغلوش شياج بلو راسو ايغزال بالغنزب النسونا چوننا مالتم تجباج سرويجاني ارمجاوش تورونجي غنا التوسدوم يه حقونو اسككو يدرس ولوادرو قنيتاو يميامتشو لويجاني نو يه راسا چنمونا يليلوش زبوچن تاريك سناتيل يه قلصونو ايغنيال يهن مرداتنا بغيزي لهزب يمي بجو ارمجاوشن بموسد ويانينا داكمو لود كتو مدارك عماراج يلي لو قداجنو تقلن ما تواطفنجي سلتقل انا لود ملففو يابكا مسارتاوي قباتشن ويانينا سوقدو كلونا كف ديموكراسياوينا هزباوي شققر هيداتن اون مادرقنو سر وياني يقارا تقلاتشن تفافمو يكتل
مرسا Thank you. ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና ሞክሰ መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባሉነች መርሳትን ነው መርሳት። መርሳትን ውድቀታችን ከትላንቱ ዛሬ አለመማራችን። እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ። መርሳትን ችግራችን የወያኔን በደል ችላ ማለታችን። መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛር ሊያስተጓጉል። መርሳት ነው በሽታ መርሳትን ነው መርሳት። ወያኔን ለመጣል በጋራ መነሳት ባንረረሳ ኖሮ የትናንቱን በደል ባነሰነስ ነበር ጨው በሰው ቁስል። የጋዜጠኞች መታሰር የታጋዮች መወገር የአባቶች መገፍተር የሲኖዶስ መደፈር የሊቢያ ሰማዕታትን መምጠር የልጆችን እናት ለሶስት ሆኖ መድፈር ኮዳ ሙሉ ውሃ ብልት ላይ ማንጠልጠል አሊያ ካልሆነ ግን እዛው ቆርጦ መጣል መርሳት ይቻል ይሆን? መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ እያወቅን ቀጥቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለልን ነበር ዛሬ ባብይዳሉ። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበክ። መርሳትን ነው መርሳት። መርሳትን ነው መርሳት።
ከጫጉላው ወራት በኋላ ኢትዮጵያ ህዝብ ትግል በሚያካሂደው ቆራጥ ትግል ምክንያት ወያኔ የስልጣን ሽግሽግ ለማድረግ ከመገደዱ የተነሳ የኢትዮጵያ ጠቅላይ ሚኒስትር መምጣት ተከሰተ። አዲሱ የወያኔ ጠቅላይ ሚኒስትር ወደ ስልጣን ከመጣም ይሆና 100 ቀናትን አስቆጥሯል። 100 ቀን ከጫጉላው ወራት ጥቂት ነው አይባልም። በእነኚህ ቀናት ወደ ለውጥ ሊያስኬዱ ይችላሉ በሚባሉ በርካታ ንግግሮችን ነገር ግን ሚዛን ደፊዎች ናቸው የማያሰኙ ድርጊቶች ሲካሄድ ቆይቷል። አገሪቱም ከፈሩሮች የጨለማ አገዛዝ እየተላቀቀች ነው በሚያስመስል መልኩ ማርና ወተት ልታዘንብ ወደምትችልበት የተስፋ ምድር ፊቷን እያዞረች ትገኛለች የሚሉ ዜጎች ቁጥራቸው ቀላል አይደለም። ይህንን ቢመኙ አይፈረድባቸውም። የኢትዮጵያ ህዝብ ማርና ወተት ማዝነብ ወደምትችለዋ የተስፋ ምድር ወደ እውነተኛ ኢትዮጵያ የሚያሻግረውን ሙሴን ቢመኝም የራሱን መሪ እስካልመረጠ ድረስና ወያኔ መንግስታዊ ስልጣኑ እስከያዘ ድረስ ስር ነቀል ለውጥ ቀርቶ የማዋቀር ማሻሻያ እንኳን ይመጣል ብሎ ማሰብ የቀን ህልም ነው። ህዝባዊ ትግል ቆራጥነት ብቻ ሳይሆን የወሳኝነት ባህሪም ያለው መሆኑን የሚገነዘቡ ብሎች ሰልፋቸውን ከህዝብ ጋር ያስተካክላሉ። አዲሱ ተሿሚ ብልነቱን የሚያረጋግጠው ሰልፉን ማስተካከል ያለበት ከህዝብ ጎን በመቆም ብቻ ነው ብለው የሚናገሩ ብዙዎች ሆነዋል። ከ27 ዓመት ዘመነ ፍዳ በኋላ የተስፋ ጭላንጭል እየመጣ ነው ቢባል የሚያስገርም ሊሆን አይችልም። ድቅድቅ በሆነ ጨለማ ተሸብቦ የቆየ ህብረተሰብ ከረጅሙ የጨለማ ዋሻ መጨረሻ ትንሽ ብርሃን ፍንጣቂ ማየት ጀምሯል ብሎ ተስፋን ቢሰንቅ አያስደንቅም። ነገር ግን ሰማይ ምድሩ ለተደፋበት ህዝብ የነጻነት መጎናጸፊያ ማግኘትን ይፈልጋል ቢባልም ጎትቶ የተጠበቀውን ተስፋ ወደ ተጨባጭ ውጤት እስካልተረጎመለት ድረስ የከርሙ ሰው ያድርገን ብሎ ያቆርፋል እንጂ በዘወትር ህይወቱ ላይ አንዳችም ለውጥ አያይም። አሁን የተከሰተው የነባቢት እንጂ የድርጊት መቋጠሪያ አይደለም። የነባቢት ሙያ ደግሞ በአመዛኙ የአፍዝ አደንግዝ ምታት ሆኖ ህዝብን ከማደንዘዝ ያለፈ ፋይዳ አያመጣም። በማህበራ ተስፋ የቋመጡ መኖር የአምባገነኖች ሰላም የሆነ ህዝብ እጣ ፈንታ ነው። እኛም ኢትዮጵያውያን ከዚህ ክፍል መመደባችን ያስቆጨናል። ይህ እንዳለ ሆኖ የኢትዮጵያ ህዝብ መሰረታዊ ጥያቄ አሁንም የስርዓት ለውጥ እንደሆነ አዲሱ ተሿሚ ላፍታም ቢሆን መዘንጋት የለበትም። አሁን ዛሬ የስርዓት ለውጥ በጥቂት ግለሰቦች አቅምና ጉልበት ብቻ እውን ይሆናል ተብሎ በብዙ ህዝብ ዘንድ የሚጠበቅ አይሆንም። ህዝብ ፍራሽ አሳዳሽ ለውጥን አይፈልግም። ወያኔዎቹ ለውጥ አጋዶች ናቸው። ለውጥ እንዲመጣ ካለመፈለጋቸው የተነሳ የራሳቸውን ሹም በለመዱት ተንኮላቸው ጠልፈው ሊጥሉት ይችላሉ። ለውጥ አጋዶችን መቆቋም ከፈለገ አዲስ ሹም የለውጥ ፈላጊዎች አጋር እንዲሆን ይጠበቅበታል። ጠቅላይ ሚኒስትሩ ሁለት ምርጫዎች ፊቱ ላይ አፍጠው ያዩታል። ለውጥ ፈላጊው የኢትዮጵያ ህዝብ በአንድ በኩል ሲሆን ለውጡን ለማገድና ለማጨናገፍ የቆመው ወያኔ በሌላ ወገን ተሰልፈዋል። በኢትዮጵያ ህዝብ ፍላጎትና ውሳኔ ለሚጠናቀቀው ህዝባዊ አመጽ ወገንተኛ መሆኑ የታሪክ ሰሪዎች ተልእኮ እንደሆነ መዘንጋት አይኖርበትም። አዲሱ የወያኔ ጠቅላይ ሚኒስትር ፍትህ የተደቀነበትን ግዳጅ ቀላል እንደማይሆንለት የብዙዎች እምነት ሆኗል። ምክንያቱም ለ30 ዓመታት ያህል በወያኔ ሸንኮፍ የተበተበበትን ተንኮልና አሸንካላ እንዲሁ በቀላሉ ሰባብሮ ለመውጣት ቀላል ተግባር ስለማይሆን የኢትዮጵያን ህዝብ ዲሞክራሲያዊ ጥያቄ በአግባቡ መመለስ መቅደም ይኖርበታል። የ1983ቱን የወያኔ ስብስብ ከመቃብሩ አስነስቶ እንደገና ሊያሞኙን ከመከሩ ከወዲሁ ሽንፈታቸውን ውድቀታቸውን የሚያረጋግጥ ይሆናል። ለንጮም ሆነ ሌሎቹ ወያኔዎችና የወያኔ ሻቢያ አሽከሮች ቢቆለቆሉ የታሪክ ምጽአት ተደገመ የምንለው እንጂ ለሀገራችን የሚበጅ ሊሆን የሚችል አይደለም። ከሞት አፋፍ ላይ ሆኖ ከመያጣጥረው ከወያኔ አገዛዝ ይልቅ ሀያልነቱ በጊዜና በቦታ ሊወሰን ከማይችለው ከታላቁ የኢትዮጵያ ህዝብ ጋር የሚሰለፍ ታሪክ ሰርቶ ያልፋል። በቅርቡ የተፈራረቁት ሁሉ አመስጋኝ ታሪክ ሳይሰሩ ነበር የተሰናበቱት። መካሪ የሌለው ንጉስ ያለ አንድ አመት አይንገስ ሆኖ እንዳይቀር የኢትዮጵያን ህዝብ ምክርና ተክሳስ መስማት የህዝብን ፍላጎት ቅድሚያ ሰጥቶ ማሟላት መሰረታዊ ጥያቄዎችን ለመመለስ መጣር የሚፈልገውን ሀገር አቀፍ ሽግግር ሆን ለማድረግ መጣር ህዝባዊነትን የማስመስከር ጥረት ያመለክታል። ወቅታዊ የሀገራችን ሁኔታ የሚሽከረከረው ገና እልባት ባልተገኘበት የህዝብ መሰረታዊ ጥያቄ ዙሪያ ነው። መሰረታዊ ጥያቄ ማለት ስር ነቀል ለውጥ ማለት ነው። ይህ ማለት ደግሞ የስርዓት ለውጥ ማምጣት ማለት ነው። ስር ሰዶ የገነነውን የዘረኛ ስርዓት ለመለወጥ በግድም ሆነ በውድ የኃይል ሚዛኑን ወደ ህዝብ ሊያጋድል የሚችልበትን ተግባር በቅድሚያ ማስቀደም ይገባል። የወያኔን አገዛዝ ለመለወጥ መጀመሪያ መዋቅሮቹ ተንገጫቅጨው እንዲወላልቁ ማድረግ አስፈላጊ ነው። አዲሱ ሲፈተሽ ይህን ከማድረግ አንጻር ከንግግር ባሻገር እንብዛም ሲንቀሳቀስ አይታይም። ያደርጋል ተብሎም አይጠበቅም። ምክንያቱም አሁንም ቢሆን የኃይል ሚዛኑ በወያኔ መዳፍ ስር በመሆኑ ነው። አዲሱ ሹም እንደ ልቡ እንዲንቀሳቀስ ከማያስችሉት ዋና ዋና እንቅፋቶች ለሃያ አመታት ሲያገለግለው የነበረው የመንግስት ተቋማትና የመጨቆኛ መሳሪያዎቹ ናቸው። ያም ቢሆን ግን በግንባር ቀደም ከተሰለፉት አንዳንድ የሥራቱ ተቋማት መሪዎች መካከል ለውጥ አላደረገም አይባልም አድርጓል። የሰዎች መለዋወጥ ማለት ግን የተቋማትና የመዋቅር ለውጦች አድርጓል ማለት አይደለም። የወያኔ ሽንላላ ድርጅት አራጊ አፍጣሪ በመሆን ከፍተኛ ወንጀል የፈጸመውን የሀገርና የህዝብ ጠላት ጌታቸው አሰፋና የወያኔ ጦር ኢታማዦር ሹም ሳሙራ ዩኑስ ተነስተዋል የተባለ ቢሆንም ተቋማቱና መዋቅሮቻቸው ግን ፍንክች ንቅንቅ አልተደረጉም። እንዲያውም በአዲስ ዘዴ እየተዋቀሩ ነባርና አክራሪ የትግራይ ብሔርተኞች ተሹመውባቸዋል። ከወያኔ ጥብቅ መዳፍ ቁጥጥርም አለመውጣታቸው ጋር ነው ሶስቱ ዋና ዋናዎች ናቸው የሚባሉት አደገኛ የመጨቆኛ መሳሪያዎች አሁንም ከወያኔ ጥብቅ ቁጥጥር ነጻ አልሆኑም። እነርሱም አንደኛ የጦር ኃይሉ፣ ሁለተኛ የመረጃው ክፍል፣ ሶስተኛ ፍርድ ቤቶች፣ ወህኒ ቤቶችና የፖሊስ ኃይሉ በወያኔ ማዕከላዊ እዝ ቁጥጥር ስምሪት ስር ናቸው። ተቋማቱ ከነ መዋቅራቸው ሳይሸራረፉ አሁንም በወያኔ ጥብቅ ቁጥጥር ስር በመሆናቸው አዲሱን ሹም ቀስፈው ይዘውታል። ሁኔታ እንደሚያመለክተው የሀገሪቱን ሙሉ መንግስታዊ ስልጣን ይዞ የሚመራትና በኃላፊነትስ የሚጠየቅ አካል የት ላይ እንደሆነና መንግስት ተብሎ የሚጠራው ምን ተቋም ማን እንደሚቆጣጠረው እንደሚያዘው እንደሚዘውረውና ብሎም ትእዛዙንስ ማን እንደሚያስፈጽመው እንደሚከታተለው ግልጽ ያልሆነ ቢመስልም የወያኔ ስርዓት በተጨባጭ እየተናደ ነው ብሎ መደምደም በጣም ስህተት ይሆናል። በርግጥ የሚወጡት መግለጫዎች የተለያዩ መሆናቸው ብቻ ሳይሆኑ አንደኛው ሌላኛውን የሚጻረሩና የሚያወናብዱ ናቸው። ሁሉም በየበኩሉ አራዶሮ ሆኖ ለመውጣት ይፍጨረጨራል። እርስ በርስ ይጠባበቃል። ተፈራርቶ እንደ ጠላት ይተያያል፣ ይሽከራደማል፣ ይጠላለፋል። ባለፈው ወር የተከናወነው ድራማ በቂ ገላጭ ሆኖ አልፏል። እርሱም የአልጀርሱን ውሳኔ በመቀበል ባድመና ዛላንበሳን ለኤርትራ መልቀቅን አስመልክቶ የወጣው መግለጫ ህዝባዊ ተቃውሞ ስለገጠመው ወያኔዎቹ አዲስ ሹማቸውን ከድተው ያወጡት ተጻራሪ መግለጫ ነው። እርሱም ገፋፍተው ያን ውሳኔ እንዲናገር ካደረጉ በኋላ ውሳኔው የህዝብ ተቃውሞ ሲገጥመው ወያኔዎቹ ከድተው ህዝበኞች ለመሆን ሞከሩ። በዚህ ወንጀላም አዲሱን ሹም ጉድጓድ አዘጋጅቶለት ይገኛል። ይህን በተመለከተ በቂ መረጃ አለ። ወያኔ ይህንን ማድረግ ደግሞ የግል ባህሪ ሆኖ ቆይቷል። የወያኔ ቀንደኞች በመካሄድ ላይ ያለውን ሂደት አልወደዱትም። ከታላቅ ስጋት ላይ እንደወደቁ በድብቅና በግል በሚያደርጓቸው ስብሰባዎች ይናገሩታል። ጥቅማችን ተነካ፣ ክብራችን ተደፈረ፣ እየተገፋን ወደ ዳር እየወጣን ነው። የበላይነታችን አደጋ ላይ ወድቋል። ሁሉም አድሙብናል። የትግራይ ህዝብ ሁሉም ተጻሮ ቆሞበታል። ወዘተ ወዘተ ከሚል ድምዳሜ እየደረሱ አሁንም እንደገና የትግራይ ህዝብ ከሌላው ኢትዮጵያዊ ወገኑ ጋር ለማጋጨት ተንኮላቸውን በመሸረብ ላይ ይገኛሉ። ለሌላ ዙር አውዳሚ እልቂት እንዲዘጋጅ እየገፋፉት ነው። የዚህ መሰሪና መርዘኛ አድማ ግንባር ቀደም ጠንሳሽ አባይ ጻይ ስዩም መስፍን፣ ህላዌ ዮሴፍ፣ ስባት ነጋ፣ በረከት ስምኦን በአንደኛ ደረጃ ተጠቃሾች ናቸው። ዞሮ ዞሮ የሀብት ንብረት ጉዳይ በመሆኑ የዘረፉት ሀብት እንዳይነጠቅባቸው፣ ያካበቱት ንብረት እንዳይወረስባቸው፣ ያሸሹት የአገር ሀብት እንዳይመረመርባቸው እስከ መጨረሻ እስትንፋሳቸው ድረስ ይሟሟታሉ፣ ይንፈራገጣሉ። ከኢትዮጵያ የወርቅ ማዕድን እንዲህ በቀላሉ አይለቁም። እንዲሁ በሰላም አይሄዱም፣ በህዝብ አመጽ ካልሆነ በስተቀር። በኢህአዴግ ስር የተጠጉት ሌሎች ሶስት ሀረግ ሬሳ ድርጅቶች አሁንም ከህወሓት ወያኔ ጥብቅ ቁጥጥር ነጻ አልወጡም። የየራሳቸውን የግል ነጻነት ማስከበር ባለመቻላቸው ወክለነዋል የሚሉትን የህብረተሰብ ክፍል ነጻነት ማስከበር ቀርቶ የትና በምን ሁኔታ ላይ እንደሚገኝ እንኳን ማወቅ አይችሉም። አሁን የወያኔ ኮሎኔል በመሾሙ ሳቢያ በተፈጠረው የኢህአዴግ ምስቅልቅል ምክንያት ብዙ ያልጠበቁ ክስተቶች ተስተውለዋል። የክስተቶቹ መፈጠር ዋነኛው ምክንያት የህዝብ አመጽ ያስከተለው ሀገራዊ ነውጥና በወያኔ ላይ የፈጠረው መደናገጥ ነው። የውያኔ መደናገጥ በተረጣፊ አባል ድርጅቶች ዘንድ በአንድ በኩል ብዥታን የመቁነጥነጥና ግራይ መጋባትን ሁኔታ ሲፈጥርባቸው፣ በሌላ በኩል ደግሞ እፎይታን መረጋጋትን ከወደቀባቸው ተጽዕኖ ነፃ ለመውጣት የመፈራገጥን ስሜት ሳይፈጥርላቸው አልቀረም። ጥቅመኛውና እበላባዩ ብርክ ይዞታል። ሚናውን ለመለየት ተቸግሯል። የሆድ ነገር ሆድ ይቆርጣል። በመሆኑ የተዘረፈ የህዝብ ሀብት ያካበተው ሁሉ አይተነው ጊዜ ወደ አደላበት በሚል ደረጃ በመድረሱ የህዝብን አቸናፊ ሆኖ መውጣት ይጠባበቃል። መርህና ይሉንታ የሚባል ነገር ስለማያውቅ የማታ ማታ ሰልፉን እንደሚያሳምር ምንም ጥርጥር አይኖርም። አሁንም የወያኔ አገዛዝ ከድንጋጤና ከመርበትበት ያለፈ ስጋት አላጋጠመውም። ይህ ስለተባለ ደግሞ ወያኔዎቹ እንደ ቀድሟቸው የልብ ልብ እየተሰማቸው መግዛታቸውን ቀጥለዋል ማለት አይደለም። እንደ በፊቱ ገላቸውን ሰደውና ተኩራርተው መግዛት አልመላቸውም። ይህ ማለት ግን እንደ ቀድሞ ሀገር የማጥፋትና ህዝብ የመበደል ቁመናቸው ሙሉ በሙሉ ተዳክሟል የሚለውን እንዝላልነት ማስተናገድ አያስፈልግም። አሁን ወያኔ በማጥቃት ደረጃ ሳይሆን በከፊልም ቢሆን በመከላከል ደረጃ ላይ እንደሆኑ እርሱም ሊክደው አይቻልም። ያለማቋረጥ የሚያደርጉት ምስጢራዊ ስብሰባቸው በቁጭትና ፍርሃት፣ በስጋትና በንዴት ተስፋ መቁረጥና የቆሰለ አውሬ በሚያሰቃየው ህመም የተሞሉ እንደሆኑ አፈትልከው ከሚወጡ መረጃዎች መገንዘብ ይቻላል። የሀገሪቱ ነባራዊ ሁኔታ ወዴት እንደሚያመራ በቅርቡ የመከታተል ተግባር ይህን አፋኝ አገዛዝ ተጣሮ የቆመው ኃይል መሆኑን ልጠበቀ ሆኖ ጠቅላይ ሚኒስትሩ በጫጉላ ወራት ማከናወን ከነበረባቸው ሁኔታ ተሻግሮ ስትራቴጂያዊና ዘላቂ በሆኑ ተግባር ማተኮር ይጠበቅበታል። አንደኛ፣ ለስርዓት ለውጥ ወደሚያሸጋግሩ ሂደቶች ላይ ማተኮር መላው ህዝብ አሰብስቦ የሚጠብቀው ፍላጎት ነው። ሁለተኛ፣ ሁሉንም ድርጅቶች ሊያሳትፍ የሚችል ሀገራዊ ጉባኤ መጥራት የቅድሚያ አጀንዳ ሊሆን ግድ ነው። ሶስተኛ፣ ይህንን ለማሳካት የዲሞክራሲ መብቶች መስፈን ወሳኝ እንደሆነ ተረድቶ ግብዓቶችን ማመቻቸት ወሳኝ ነው። ሰላምና እርቅ ለማምጣት የህዝብ ሙሉ ተሳትፎን ይጠይቃል። አሳታፊ ዲሞክራሲ እውን ሊሆን የሚችለው የህዝብን ሙሉ ተሳትፎና ይሁንታም ሲያገኝ ብቻ ነው። አራተኛ፣ ከአንድ እስከ ሶስት ተራ ቁጥሮች የተመዘገቡትን መፈጸም ወቅታዊ የሀገራችን ነባራዊ ሁኔታ የሚያስገድደው ጉዳይ ነው። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። Yeah.